ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። መንግስታዊው የግብርና ተሃድሶ ለውጥ ድርጅት ሰሞኑን ይፋ ያደረገው ሰፊ ሪፖርት ዙሪያ የተጠናቀረ ዘገባ በዕለቱ አብይ ርዕስ ይቀርባል። የምዕራብ አፍሪቃ ተጎራባች ሀገሮች በቦኮ ሀራም ላይ ያነጣጠሩትን ዘመቻ ለማገዝ ዩናይትድ ስቴትስ በሰሜን ካሜሩን እየገነባችው የሰው አልባ ተዋጊ አውሮፕላኖች መናኸሪያና ከቦኮ ሀራም ጋር በተያያዘ ውጊያ ሊያመጣ የሚችለው ውጤት ከሚተነተኑት ርዕሶች ውስጥ ናቸው። በሶሪያ ራሱን ከእስላማዊ ጽንፈኛ ቡድን አይሲል ጋር የሚዋጉትን የአሳድ መንግስት ተቃዋሚዎች ለማገዝ ዩናይትድ ስቴትስ ልዩ ኃይል ለመላክ ባለፈው አርብ ይፋ አድርጋለች። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። የዛሬ ማክሰኞ ጥቅምት 23 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ስኪፕት ስስክ ስርጭቱን ያቀላጥፍልናል። ታዲያ ቀዳሚው የሰዓቱ የዓለም ዜና ነው። ከአዲስ አበባ
እንደምን አምሽታችኋል። ባለፈው ቅዳሜ ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን ሰለባ ቤተሰቦች የማቾችን አስከሬን ለይተው እየተረከቡ ሐዘናቸውንም እየገለጡ መሆናቸው ተሰማ። አሶሺየትድ ፕሬስ እንደዘገበው የመጀመሪያዎቹ 10 አስከሬን ማንነት ተለይቶ ታውቋል። አንድ የሩሲያ የአስቸኳይ ጊዜ ሁኔታዎች ሚኒስቴር ቃል አቀባይ ለአሶሺየትድ ፕሬስ እንዳስረዱት በአጠቃላይ የ140 ሰዎች አስከሬንና ከ100 የሚበልጡ ልዩ ልዩ የሰውነት ክፍሎች በአንድነት ሆነው ትናንት ሰኞና ዛሬ ማክሰኞ በሁለት የመንግስት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል። 224 ሰዎችን የጫነው አውሮፕላንና ባለፈው ቅዳሜ ከግብጿ ሻርም ኤል ሼክ በተነሳ በ20 ደቂቃ ውስጥ ተንኮታክቶ ሲወድቅ መንገደኞቹ በሙሉ መሞታቸው ታውቋል። ከእነዚህ መካከል 7ቱ የአውሮፕላኑ ሰራተኞች ሲሆኑ 3 የዩክራይን ዜጎችም ነበሩበት። የአውሮፓ ህብረት የድንበር መቆጣጠሪያ መስሪያ ቤት የመጀመሪያውን የፍልሰተኞች መመዝገቢያ ማዕከል ለዝበን ደሴቶች ላይ መክፈቱ ተገለጠ። በዚህ ዓመት ከ300,000 በላይ ፍልሰተኞች ናቸው ግሪክ ደሴት መግባታቸው የተመዘገበው። ብዙዎቹ የገቡት ባለፉት 6 ሳምንታት ሲሆን በዚህም የደሴቲቱን ህዝብ ቁጥር በ3 እጥፍ ከፍ አድርገውታል። ከቱርክ ወደ ግሪክ የሚፈልሱ ወይም የሚያልፉ ፍልሰተኞች ብዛት ከዚህ ቀደም ከሊቢያ በሜዲትሬኒያን በኩል ወደ ኢጣሊያ የሚገቡትን መብለጡም ታውቋል። አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት እንደሚለው ከቱርክ ወደ ግሪክ የሚሻገሩ ባለፉት 4 ቀናት ቁጥራቸው ቀንሶ ታይቷል። ምክንያቱ የሚያልፉበት የውሃ ንጽህና የተበላሸ በመሆኑ። በዚህም ላይ የማሪታይም ሰራተኞች ከስራቸውን ማቆም ወይም የስራ ማቆም አድማ የማድረጋቸው ሁኔታ ቁጥሩን የበለጠ ዝግ ያደርገዋልም ተብሏል። በአይኦኤም ግምት መሰረት ባሳለፍነው እንደ አውሮፓ አቆጣጠር ጥቅምት ወይም ኦክቶበር ወር ባህር ተሻጋሪ ፍልሰተኞች ቁጥራቸው 200,000 ደርሷል። ይህም ለአመቱ ከፍተኛ ቁጥር መሆኑ ነው። በሟቾች ረገድም በየጠረፉ የባህር በሮች አያሌ ሰዎች ቁጥሯቸው የበዛ መሞታቸው ታውቋል። በእንግሊዙ ምክር ቤት ውስጥ የሚገኝ አንድ ኮሚቴ ሶሪያ ውስጥ የአየር ጥቃት መቀጠሉን በመቃወም ባወጣው መግለጫ የአየር ጥቃቱ ከመቀጠሉ አስቀድሞ የጠቅላይ ሚኒስትር ዴቪድ ካሜሮን መንግስት የአየር ጥቃቱ በሚያስከትላቸው ሕጋዊ፣ ፖለቲካዊና ወታደራዊ አደጋዎች ዙሪያ ለተነሱ ጥያቄዎች መልስ መስጠት ይኖርበታል ሲል አስታውቋል። ኢራቅ ውስጥ በሚገኘው እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ላይ በሚካሄደው ዩናይትድ ስቴትስ መራሹ የአየር ጥቃት ብሪታንያ አንዷ ተባባሪ ወይም ሸሪክ ሀገር መሆኗ ይታወቃል። ሆኖም ጠቅላይ ሚኒስትር ዴቪድ ካሜሮን ለዚህ ተልዕኮ ወታደሮችን ለመስጠት በቂ ድጋፍ አላገኙም። ዜናው አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ። ባለፉት አራት አመታት ባከናወናቸው ተግባራት ውጤታቸው ወይም ተገኙ ያላቸውን ውጤት መንግስታዊ የኢትዮጵያ ግብርና ተሐድሶ ለውጥ ድርጅት ሰሞኑን ይፋ ባደረገው ባለ 110 ገጽ ሪፖርት አስታወቀ። የድርጅቱ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ለአሜሪካ ድምጽ እንደገለጡት በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶ አደሩን በቀጥታ ተጠቃሚ ያደረጉ ናቸው ነው የሚሉት። ከተቋቋመ አራት አመታት ያስቆጠረውን ይህንን ድርጅት ስራ የተመለከተ ወይም ምን ሲሰራ ቆየ የአዲስ አበባ ዘጋቢያችን እስክንድር ፍሬው አቶ ካሊድ ቦምባ በመጀመሪያ ያቀረበው ጥያቄ ነው። እነሆ
በአራት ዓመት ላይ ለመሳሰ መወከር ነው የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሻላይዜሽን ለማምጣት ነው ያሰብነው። አንድ ትልቅ ነገር በዛ ምርጥና ምርጣማነቱን ማሳደግ ነው።
ኮመርሻላይዜሽን ሲባል ለንግድ እንዲያለ ለገበያ እንዲያመርት ለማድረግ።
አዎ፣ ወደ ገበያ ለማምጣት ነው። ግን ወደ ገበያ ደግሞ የሚያመጣው እህሉን ማባዛት መጀመር አለብን። ምርጥና ምርጣማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ አያመጣም እና በሁለት እጅ ነው ማሳደግ አለብን። አንዱ ምርታማነት ማሳደግ፣ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው።
ስለዚህ ከዚህ አንጻር በአራቱ አመት ባጭሩ ይንገሩኝ ምን ምን ስራዎች ተከናወኑ ይሄን ለማሳደግ አሁን ያሏቸው?
አዎ፣ አሁን እየሰራ ነው በሶስት ኤሪያዎች ነው። አንዱ በሲስተሚክ ኤሪያ የምንለው ነው።
በሶስት ክፍሎች ነው የሰራችሁ?
በሶስት ክፍሎች። አንዱ ክፍል የዘር ችግር አለ፣ የማዳበሪያ ችግር አለ፣ የሪሰርች ኤክስቴንሽን፣ እነሱን ሁሉ በደንብ ማጠንከርና ማሳደግ ነበር። እዛ ላይ ጥሩ ስራ ተሰርቷል። አሁን ይሄ ኢቲኤስ ስራ የሚባል አዳዲስ ማዳበሪያ፣ ምጥን ማዳበሪያ የሚባል በትራንስፎርሜሽን አጀንዳ በኩል ነው የመጣው። እሱ ላይ በጣም ጥሩ ስራ፣ አሁን በጤፍ ላይ ትልቅ ገት የታየ ስራ በዚህ ነው የመጣው። ከገበያ ጋር መሳሰር ደግሞ እዛ ላይም ትልቅ ስራ ተሰርቷል። የቢራ ገብስ ብዙ ገበሬዎች ለቢራ ኢንዱስትሪ ኦልሬዲ እያመረጡ ግንኙነት እየተፈጠረ ነው።
ይህም አሁን በአራት አመት የሆነ ነው።
በአራት አመት የሆነ ነገር ነው። በቆሎ ደግሞ የዓለም ምግብ ፕሮግራም የነሱ ምግብ እርዳታ ለደቡብ ሱዳንና ሌላ ሀገር የሚልኩት ከኢትዮጵያ ገበሬ የተመረጠ በጥሩ ዋጋ የተሸጠ ወደዛ ለማዛወር ግንኙነት ፈጥረናል።
ግን ገና ወደ ተግባር አልተገባም። ግንኙነት ፈጥራችኋል ነው? መሸጥ ጀምረዋል ገበሬዎች?
መሸጥም ጀምረዋል። ያለፈው ሶስት አመት ላይ 80,000 ቶን ሜትሪክ ቶን 800,000 ኩንታል ለWFP ተሸጠዋል።
በቀጥታ ከገበሬዎች?
ከገበሬዎች በኮኦፕሬቲቭ ጋር ተሰብስበው ወደዛ ነው የተሸጠው።
ማህበረ ስራ ማህበራት?
ትክክል።
የእያንዳንዱን ገበሬ ህይወት ከማሻሻል አንጻር እንግዲህ ዞሮ ዞሮ አላማው የህዝቡን የኑሮ ሁኔታ ማሻሻል፣ የገበሬውን ኑሮ መለወጥ ነው እና ምን ተጨባጭ ለውጥ መሬት ላይ እየታየ ነው? ከዚህ አንጻር አሁን በአራቱ አመት አሁን እነዚህ የነገሩኝ ነጥቦች ተደምረው ምን ለውጦች እየታዩ ነው?
ትልቁ ለውጦች አሁን የታዩ በጤፍ ባለፈው አመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበረ በሄክተር ገበሬው የሚያገኘው። ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬው ሲጠቀም እስከ 25 30 ኩንታልም ያገኙ ብዙ አሉ።
ጥር ፓኬጅ ሲሉ እሱን ያብራሩልኝ ለአድማጮች ግልጽ ለማድረግ።
እሺ፣ የጥር ፓኬጅ ስንል መጀመሪያ በጤፍ ኢምፕሩቭድ ሲድ የሚባል ምርጥ ዘር።
ለምን የጥር ፓኬጅ ተባለ?
ጥር ፓኬጅ በእንግሊዝኛ TIRR አክሮኒም ነው። ቲ ለጤፍ የሚቆም ነው። አይ ደግሞ ለኢምፕሩቭድ ሲድ
ተሻሻለ ዘር፣
ለዘር። አር ሲባል ሮ ፕላንቲንግ መስመር
መዝራት
እና ሌላ አር ደግሞ ሪዱስ ሲድ ሬት የተቀነሰ ዘርያ ኳንቲቲ
መጠን
ብዙ ጊዜ 70% ኢንክሪስ ያደርግለታል፣
ይጨምርለታል።
ጥሩ ውጤት እያመጣን ነው።
እዚህ ላይ አሁን የጠቀሷቸው ለማሳያ ያህል በተወሰኑ ገበሬዎች የተሞከሩትን ነው እየገለጹልኝ ያሉት። ገበሬዎች ከተጠቀሙ ይሄን ማድረግ እንደሚችሉ አረጋግጠናል ነው እያሉ ያሉት ወይስ በተግባር ይሄን ያህል ቁጥር ያላቸው ገበሬዎች እየተጠቀሙበት ነው ተስፋፍቷል እያሉኝ ነው?
ተስፋፍቷል። ይሄ ነገር መጀመሪያ አራት ዓመት በፊት በሶስት ገበሬ ነበረው ይሄን ነው የጀመርነው፣ ከምርምር ጋር ከደብረ ዘይት ምርምር ጋር። ከሱ በኋላ ወደ 1200 ሄደን ነበረ ሶስት ዓመት በፊት። ዘንድሮ 6 ሚሊዮን ገበሬ በዚህ ፓኬጅ ተሰልጥኖ ወደ 2.2 ሚሊዮን አርሶ አደር ኦልሬዲ ይሄንን ነገር እየተጠቀመ ነው። ሶ ይሄ ማሳያ ብቻ ሳይሆን ብዙ ገበሬ እየተጠቀመ ነው።
ለምሳሌ ብዙ ገበሬ እየተጠቀመ ነው ሲሉ የትኛውን? የጤፉን ነው ያሉኝ ወይስ ቅድም የጠቀሱትን አጠቃላይ ጥር ያሉትን?
የጤፍ ጥር ፓኬጅ ነው እሱን ነው 2.2 ሚሊዮን ገበሬ እየተጠቀመ ያለው።
ከማስፋፋት አንጻር ይሄንን አሁን 2.2 ብለዋል፣ ስንት ነው ያቀዳችሁት? ግባችሁ ስንት ነው? ይሄን ያህል ገበሬ እናዳርሳለን ብላችሁ
ለማሰልጠን 6 ሚሊዮን ገበሬ ነበር 6 ሚሊዮን ገበሬ
እሱ አቷመት
ባራቷመት ይሄንን እቅድ ተሳክቷል ደሞ ገበሬው ሲሰለጠን ሁሉ ጊዜም ኢሚዲየትሊ አይጠቀመው እና ያሰብነው ከተሰለጠነ ገበሬ አንድ ሶስተኛው ይጠቀማል ብለን ነበር ያሰብነው እሱም ተሳካልን
አንድ ሶስተኛው የተጠቀመ ነው
አሁን ከ6 ሚሊዮን የተሰለጠነ ገበሬ 2.2 የተጠቀመው ነው
ሌሎቹ ለምን አይጠቀሙም
መጀመሪያ ማየት አለባቸው ውጤቱን ማየት አለባቸው እና ሲረጋገጡ እሱ ጊዜ ነው የሚጠቀሙት በሶስት ገበሬ የጀመርነው 4 አመት በፊት ውጤት ነው ብለን ነው የምናስበው
እንግዲህ አንዳንድ ሰው አቶ ካሊድ ስለጤፍ ብቻ ነው የተናገሩ ያሉት ይሄ ትራንስፎርሜሽን ወይም ለውጥ እንበለው ሌሎች ምርቶችን ሳይመለከተም ወይ በትክክል የትኞቹ ላይ ነው መታተኩሩት ብሎ ሊጠይቅ ይችላል ምንድነው ምላሹ
ሶጤፍ ላይ ትልቅ ውጤት ስለመጣ ነው እዛ ላይ ብዙ ጊዜ የምናነጋገረው ግን በሌላ ዘርያዎችም እየሰራን ነው በበቆሎ ቀድም እንዳልኩት 800 ሺህ ኩንታል ወደ ዓለም ምግብ ፕሮግራም እየተሸጠ ነው በስንዴ ደግሞ ከውጭ ሀገር የሚመጣውን ሪፕሌስ ለማድረግ ብዙ ስራ እየተሰራ ነው የቢራ ገብስም ከብዙ ገበሬ ጋር እየሰራን ዲያጆና ሃይኒክንን ለማሳሰር ኦሬት ሞክሯል ሶ የጤፍ ብዙ ጊዜ የምናነሳው በጣም ብዙ ገበሬ እዛ ላይ ስለተሳተፈ ነው ግን ሌላ ዝርያ ላይም ብዙ እየተሰራ ነው
አቶ ካሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስኪያጅ በጣም አመሰግናለሁ ስለ ጊዜው
በጣም አመሰግናለሁ
እስክንድር ለዘገባው እናመሰግናለን አድማጮች ወደ መጽሔቱ ትንታኔ ርዕስ እንሻገራለን የዩናይትድ ስቴትስ የምዕራብ አፍሪካ ተጎራባች ሀገሮች በቦኮ ሐራም ላይ ያነጣጠሩትን ዘመቻ ለማገዝ በሰሜን ካሜሮን ድሮን በመባል የሚታወቁትን የሰው አልባ ተዋጊ አውሮፕላኖች መናኸሪያ መስርታለች ይችላል ይህ እርምጃ ምን ያህል ለውጥ ሊያመጣ ይችላል የሚለውን የጸጥታ ጉዳይ አዋቂዎች እየመረመሩ ናቸው ሌላ ዘገባ አለን ወደ መካከለኛው ምስራቅ የሚወስደን ራሱን እስላማዊ መንግስት ብሎ የሚጠራውን ነውጠኛ ቡድን ሶሪያ ውስጥ የሚዋጉ የአሳድ መንግስት ተቃዋሚዎች ለማገዝ አሁንም ዩናይትድ ስቴትስ ልዩ ኃይል እንደምትልክ ባለፈው አርብ ይፋ አድርጋለች። ከሌሎች የተለያዩ የውጊያ ቀጠናዎች የአሜሪካን ወታደሮች ማስወጣት ለያዘው የኦባማ አስተዳደር እርምጃው አንጻራዊ ነው ተብሏል። የአሜሪካ ድምጽ ዘጋቢ ማይክል ቦማን የላከውን ዘገባ እናስቀድማለን። ተስተባብላችሁ ታቀርባላችሁ።
ዩናይትድ ስቴትስ ወደ ሶሪያ ልዩ ኃይሎችን ለመላክ መወሰኗ ካለፈው አርብ ጀምሮ ለፕሬዝዳንትነት የሚወዳደሩ የሁለቱም ፓርቲዎች አባላት መካከል የክርክር ነጥብ ሆኗል። ይሁን እንጂ እንደ አውሮፓ አቆጣጠር በ2017 ዓመተ ምህረት ፕሬዝዳንት ኦባማን ለመተካት በእጩነት ለመቅረብ ከሚጥሩት የሪፐብሊካንም ሆነ የዴሞክራቲክ ፓርቲ አባላት ሐሳቡ እሰየው የተባለለት አልሆነም። የሪፐብሊካኑ እጩ ሰናተር ማርኮ ሩቢዮ እስላማዊ መንግስት አከርካሪውን መመታት አለበት ይላሉ። ወይነርሱ ወይኛ እናሸንፋለን። ወረራቸው በሶሪያ ወይንም በኢራቅ እንደማይገደብ ስለምናውቅ ከወዲሁ መንቀሳቀሻ ሜዳ በማሳጣት ድባቅ ልንመታቸው ይገባል ይላሉ ሩቢዮ። ይሁን ሆኖ ሩቢዮ ውሳኔውን ቀደም ብሎ ባለማድረግና አሜሪካ በሙስሊም ዓለም በከባድ ጥረት አገኘች ያሉትን ድል በከንቱ በማባከን ፕሬዝዳንት ኦባማን ኮንነዋል። እኚህ ፕሬዝዳንት የታወቁት ከጦርነት በመሸሽ ነው። የተመረጡትም ወታደሮችን ከኢራቅ ከአፍጋኒስታን እናስወጣለን፣ የአሜሪካ ጣልቃ መግባት መቆም አለበት ያሉ ናቸው በማለት ኦባማን ተችተዋል ሩቢዮ። ማርኮ ሩቢዮ ከፍተኛ የአሜሪካ የጦር ኃይል በሶሪያ ተመድቦ እስላማዊ መንግስት እንዲወጋም አይደግፉም። ይልቁንስ ቁጥራቸው ሰፋ ያለ የመካከለኛው ምስራቅ አገሮች የሱኒ አክራሪዎችን ነጥለው እንዲወጉ አሜሪካ ማስተባበር አለባት ነው የሚሉት። ሩቢዮ የሰጡት አስተያየት ከሊበራሉ የዴሞክራቲክ ፓርቲ ተወዳዳሪ ከበርኒ ሳንደርስ አመለካከት ጋር ተመሳሳይ ነው። ሳንደርስ ቁጥራቸው 50 የሚደርስ ወታደሮችን በሶሪያ መመደብ የከፍተኛ ጦርነት ጅምር እንዳይሆን ስጋት ያሰማሉ። እንደ ካሁን ቀደሞቹ ጦርነቶች ዩናይትድ ስቴትስ ማለቂያ የሌለው የሌሎች አገሮች ቀውስ ውስጥ ጣልቃ በመግባት የለባትም ይላሉ። እስላማዊ መንግስት የጋረጠውን ችግር ዓለም በጋራ ሊፈታው ይገባል ይላሉ በርኒ ሳንደርስ። በህዝብ ያሳብ መለኪያ ሰንጠረዥ በውድድር ቀድሞ የሚታዩት ዴሞክራቷ ተወዳዳሪ ሂለሪ ክሊንተን ግን ወታደሮች ወደ ሶሪያ መላክ አስፈላጊነቱ ላይ ከፕሬዝዳንት ኦባማ አስተዳደር ጋር ይስማማሉ። በአሁኑ ጊዜ አስፈላጊነቱ በግልጽ ይታያል። ሆኖም በመካከለኛው ምስራቅ ሰፊ የምድር ጦር ማስፈንን እቃወማለሁ ብለዋል ክሊንተን። ዋይት ሃውስ ወደ ሶሪያ የሚላኩት የዩናይትድ ስቴትስ ወታደሮች የፕሬዝዳንት አልአሳድ ተቃዋሚ በመሆን አይሰልን የሚወጉትን የሚረዱና የሚያሰለጥኑ ናቸው ብለዋል። ይህ ኃይል በቀጥታ በጦርነት በመካፈልን ሚና አይኖረውም ብለዋል የዋይት ሃውስ ቃል አቀባይ ጆሽ አርነስት።
ቀደም ብዬ ወዳስተዋወቅኩት አንድ ዘገባ ልሰዳችሁ። ዩናይትድ ስቴትስ የምዕራብ አፍሪካ ተጎራባች ሀገሮች በቦኮ ሐራም ላይ ያነጣጠሩትን ዘመቻ ለመርዳት በሰሜን ካሜሮን ድሮን በመባል የሚታወቁትን ሰው አልባ ተዋጊ አውሮፕላኖች የመናኸሪያ መስርታለች። ይህ እርምጃ ምን ያህል ለውጥ ያመጣ ይችላል የሚለውን የጸጥታ ጉዳይ አዋቂዎች እየመረመሩ ነው። በምዕራብ አፍሪካ ያሉት ወታደሮች በሰው አልባ ተዋጊ አውሮፕላኖች እየታገዙ በሰሜን ምስራቅ ናይጄሪያ ያለውን የሽብር ጥቃት ለማቆም ይችሉ ይሆን? ለነኝህና ለሌሎች ተያያዥ ጥያቄዎች ትንታኔ የሚሰጡ ባለሙያ ተጋብዘዋል። ዴቪድ አርኖልድ ሁለት የፖሊሲ ጠበብት አነጋግሮ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች።
የምዕራብ አፍሪካ ሀገሮች በቦኮ ሐራም ላይ የሚያካሄዱትን ትግል ለመርዳት በአሁኑ ወቅት አራት የዩናይትድ ስቴትስ ድሮኖች ሰፈሮች ተመስርተዋል። ሶስቱ በኒጀር፣ ቡርኪና ፋሶ እና ቻድ ናቸው። አዲሱ የድሮኖች ሰፈር በሰሜን ካሜሩን እየተመሰረተ ነው። ሰሜን ካሜሩን ከናይጄሪያ እየዘለቁ የቦኮ ሐራም አማጽያን ጥቃት የሚያዘወትሩበት ቦታ ነው። በናይጄሪያ የዩናይትድ ስቴትስ አምባሳደር የነበሩት ጆን ካምፔል የድሮኖች በአካባቢው መኖር ለውጥ ሊያመጣ ይችል እንደሆነ ይጠራጠራሉ። ናይጄሪያ ከዚህ በፊት ከዩናይትድ ስቴትስ ስታገኝ የቆየውን የመረጃ አሰባሰብ አገልግሎት ብዙም አልተጠቀመችበትም ይላሉ።
President Obama informed the Congress that he was ordering the establishment of a drone facility in Cameroon.
President Obama ካሜሩን ውስጥ የድሮን ሰፈር እንዲመሰረት ትዕዛዝ ማስተላለፋቸውን ለሀገሪቱ ምክር ቤት አሳውቀዋል። ነገሩን በጣም ወሳኝ የሚያደርገው ማናቸውም ሰፈሮች በአሜሪካ የጦር ተዋጊዎች ላይ የተመሰረቱ አለመሆናቸው ነው። መረጃ በመሰብሰብ ላይ የሚያተኩሩ ናቸው። ይህ በፊትም ያለፈንበት ጉዳይ ነው። የቺቦክ ሴት ተማሪዎች ከተጠለፉ በኋላ የዩናይትድ ስቴትስ ሰራተኞች ወደ ናይጄሪያ ተልከው ነበር። ሆኖም የስለላ ማሰባሰቡ ስራ ያስገኘው ጥቅም የለም።
ቦኮ ሐራም በአካባቢው በሚደረግበት ወታደራዊ እንቅስቃሴ ምክንያት የማጥቃት ተግባሩን ጋብ በማድረግ በጫካዎችና ተራራዎች የተወሰነ ቢመስልም አብዛኛውን ጊዜ ወጣት ሴቶችን በማሰማራት በናይጄሪያ ሶስት የሰሜን ምስራቅ ክፍላተ ሀገር መስጊዶችና ገበያዎች የአጥፍቶ መጥፋት ድርጊቶችን እየፈጸመ ነው። ሮበርት ማርቲን የተባሉት በሳምንታዊ የመከላከያ መጽሔት የሚሰሩ ተንታኝ በበኩላቸው አውንታዊ አመለካከት አላቸው።
መላ የክልሉ ወታደሮች አዛዦችና ፕሬዝዳንቶች ትልቅ እርዳታ አድርገው አይተውታል። ምክንያቱም ናይጄሪያና ጎረቤቶቿ አገሮች በቦኮ ሐራም ላይ በሚያካሄዱት ትግል የጎደላቸው ነገር ተገቢው የስለላ አሰባሰብ ነበር። ብዙውን ጊዜ ራሳቸውን በመከላከል ተግባር ላይ ለመወሰን የተገደዱት ቦኮ ሐራም ቀጥሎ ስለሚያደርገው ነገር መረጃ ስለሌላቸው ነው። ስለሆነም የድሮኖች በካሜሩን መኖር ይረዳቸዋል ማለት ነው።
ካምፔል ከዚህ በፊት ወታደሮቹ ስለሚያሰሙት የተጋነነ ድል ሲናገሩ ከቅርብ ወራት ወዲህ ስለ ቦኮ ሐራም መዳከም ብዙም የሚያስደስት ወሬ አልተሰማም ብለዋል። ሆኖም ወታደራዊ ኃይል ቦኮ ሐራም እንደተዳከመ ሲናገር ቆይቷል። የዜና ምንጫችን እጅግ የተወሰነ በመሆኑ የናይጄሪያ ወታደራዊ ኃይል በሚለው ላይ ለመወሰን እንገደዳለን ሲሉ አስገንዝበዋል። ፕሬዚዳንት መሐመዱ ቡሃሪ ለፕሬዚዳንትነት እንደተመረጡ ቦኮ ሐራምን ለማጥቃት ቃል ገብተው ነበር። ሮበርት ማርቲን ታዲያ ቡሃሪ ቦኮ ሐራምን ለመምታት ዝግጅት ሲያደርጉ እንደቆዩ ጠቁመዋል።
በአብዛኛው የተሰራው ነገር ዋናዎቹን አማጽያን ለመምታት የተቀነባበረ ወታደራዊ ዝግጅት ማድረጉ ላይ ነው። አንደኛው የናይጄሪያ ጸጥታ ኃይሎችን ማዘጋጀት ነው። ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን መለወጥ ነው። እንዲቀጡ ተፈርዶባቸው የነበሩ ወታደሮች ክሱ እንዲነሳላቸው ማድረግ፣ ወታደራዊ ኃይሉን በሚገባ ማስታጠቅ እና ከጎረቤት አገሮች ጋር ግንኙነት ማጠናከር እንዲሁም የተባበሩ አገሮችን የሆነ የጣምራ ግብረ ኃይል መመስረት የመሳሰሉ ነገሮች ላይ ሲተኮር ቆይቷል።
ጦርነቱ የሚካሄድባቸው ሶስት የናይጄሪያ ሰሜን ምስራቅ ክፍላተ ሀገር በቀድሞው ፕሬዚዳንት ጉድላክ ጆናታን ችላ የተባሉ እንደሆኑ ካምፔል ገልጸዋል። ሙስሊሞች በሚበዙባቸው ቦታዎች የትምህርት ስርዓቱ ደካማ በመሆኑና የመንግስታዊ አገልግሎቶች አለመኖር በህዝቡ ዘንድ ቅሬታ እንዳሳደረም ጨምረው ገልጸዋል።
ለቦኮ ሐራም እንቅስቃሴ ያመቸው በሰሜን ናይጄሪያ ሙስሊሞች ዘንድ የሃይማኖት እምነት መጠናከር ከመጥፎ አስተዳደርና ከመገለል ጋር ተዳምሮ ነው። ቦኮ ሐራም ግን ከልፈፋውና ከተግባሩ የምንገነዘበው ነገር ቢኖር ስር የሰደደውን የሰሜን እስላማዊ እምነትን የማይቀበል መሆኑን ነው። እንዲያውም የሶኮቶ ሱልጣንንና የቦርኖ ሼህን ለመግደል ሞክሯል።
የወቅቱ የናይጄሪያ ፕሬዚደንት ቡሃሪ ሙስሊምና የቀድሞ ወታደራዊ ጀነራል ስለሆኑ ቦኮ ሐራምን ለማሸነፍ አለመቻል እንደሚያሳፍራቸው ማርቲን ይናገራሉ።
ይህ አሸባሪ ድርጅት ለመንቀሳቀስ መቻሉ ብቻ ሳይሆን በቅርቡ ግዛት ለመቆጣጠር መቻሉ ራሱ ያስቆጣል። በበርካታ የደቡብ ናይጄሪያ ሕዝብ ዘንድ በሰሜን ናይጄሪያ ፖለቲከኞችና በቦኮ ሐራም መካከል ግንኙነት አለ ለሚለው እምነትም ምላሽ መስጠት ይኖርባቸዋል። ወታደራዊ ኃይል እስከ ታህሳስ ወር ባለው ጊዜ ውስጥ ቦኮ ሐራምን እንዲያጠፋ ቡሃሪ ትዕዛዝ ሰጥተዋል።
ይህ ትዕዛዝና ጥረት ውጤት ያገኝ እንደሆነ ግን ከጊዜ ጋር ይታያል።
አድማጮች፣ ወደ መጨረሻው የምሽቱ ቅንብር እናልፋለን። ሳምንታዊው ቅንብር ጤና፣ አዘጋጅና አቅራቢው ሰለሞን አባተ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አጠር አጠር ያሉ ጤና ነክ ዘገባዎችን ነው። ቲቢና ኤችአይቪ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። ከሰኔ 13 እስከ ሰኔ 16 2008 ዓመተ ምህረት የሚካሄደው በቲዩበርክሎሲስ ወይም በምህፃር ቲቢ ላይ የሚነጋገር ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓመተ ምህረት ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ የሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ።
ቲቢ and HIV are really inextricably linked epidemics.
ቲቢ እና HIV ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ወረርሽኞች እንደሆኑ የዓለም አቀፉ የኤድስ ማህበር ፕሬዚደንት ክሪስ ባይረር ያስታውሱናል። ቲቢ በተጨማሪም ኤችአይቪ በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ጠብቆ አጥቂ፣ ከኤችአይቪ ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር መሆኑን ባይረር ከባልደረባዬ ጆ ዲካፖ ጋር ባደረጉት ቃለ ምልልስ ተናግረዋል። በኤድስ ምክንያት ከሚደርሰው ሞት ወደ 25 ከመቶ ለሚሆነው ሰበቡ ከኤችአይቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤችአይቪም የተጋለጡ ከሆነ የቲቢ አምጪው ህዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል። ይህ ቲቢ 2016 ተብሎ የተሰየመ የደርባኑ የሁለት ቀናት ስብሰባ ከኤድስ ጉባኤው ቀደም ብሎ የመካሄዱን ጥቅም የኤድስ ማኅበሩ ፕሬዚደንትና በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የህብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ባይረር ሲጠቁሙ ዓለም አቀፍ የኤድስ ጉባኤ በአንዲት ታዳጊ ሀገር ሲካሄድ የመጀመሪያዋ ደቡብ አፍሪካ እንደነበረችና ስብሰባው የተጠራውም የዛሬ 16 ዓመት እዚያው ደርባን ላይ እንደነበረ ያስታውሳሉ። ከዚያ በተጨማሪም ዓለም አቀፉ ጉባኤ ከሳይንሳዊ ጉዳዮች ወጣ ብሎ የኤችአይቪ ኤድስን ማኅበራዊና ምጣኔ ሀብታዊ ጫናዎች ሲፈትሽም ያ የደርባን ስብሰባ የመጀመሪያው ነበር። ኤችአይቪን ማከምና አዳዲስ የመያዝ አጋጣሚዎችን መከላከል ቲቢን ለመቆጣጠር ቁልፍ መንገድ መሆኑን ባይረር በአጽንኦት ያሳስባሉ። ወደ አፍሪካ ከ16 ዓመታት በኋላ የመመለስና ጉባኤውን እንደገና እዚያው የማድረግ ሐሳብና ውሳኔ በቲቢና በኤችአይቪ መካከል ያለውን ቅንጅትና መተጋገዝ እንደገና ለመፈተሽና አጉልቶ ለማየትም እጅግ ጠቃሚ ነው ብለዋል ባይረር። በተለይ በአሁኑ ጊዜ እያደጉ በሚሄዱ ሦስት አስጊ ደረጃዎች ለመድኃኒት አልበገር የሚሉ የቲቢ አይነቶች እየበዙ መምጣት ሕክምናውንም ይበልጥ አዳጋች ያደረገና ችግሩን እያወሳሰበው እንደሆነ ፕሮፌሰር ባይረር ተናግረዋል።
Of the 9 million or so people who have TB, a substantial proportion of them now
ዛሬ በዓለም ዙሪያ ካለው 9 ሚሊዮን አካባቢ የሚሆን የቲቢ ህመምተኛ ግማሽ ሚሊዮን ያህሉ ለነዚህ ለመድኃኒቶች ለማይበገሩ የቲቢ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ያሉትን ለቲቢ ህክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቢ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በርግጥ ደቡብ አፍሪካ ብቻ አይደለችም፣ ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። በተለይ ኤችአይቪ በደማቸው ውስጥ በሚገኝ ህሙማን ላይ ችግሩ የበረታ ነው። እንግዲህ ስጋቱና ችግሩ እንዲህ አፍጥጧል። በሌላ በኩል ደግሞ የገንዘብ እጥረትና የበጀት ማነስ ዓለምን የቲቢ ኤችአይቪውን ያህል ሰቅዞ ይዟል።
This year on World AIDS Day, so that's December 1st, the World Health Organization is going to announce
የፊታችን ህዳር 21 በዚህ ዓመቱ የዓለም የኤድስ ቀን የዓለም የጤና ድርጅት አዲስ የኤችአይቪ ህክምና መመሪያ እንደሚያወጣ ነው ባይረር የሚናገሩት። በአዲሱ መመሪያ መሰረት ኤችአይቪ በደም ውስጥ የታየ ማንም ሰው ህክምናውን ወዲያው እንዲጀምር ይደረጋል። ይህም ማለት 22 ሚሊዮን ሰው አሁን ባለው 18 ሚሊዮን ሰው ተጠቃሚ በሆነበት የህክምና ስርዓት ውስጥ ይጨመራል። 37 ሚሊዮን ቋሚ የኤችአይቪ ታካሚ ሊኖር ነው ማለት ነው። በዚህ ሁኔታ ውስጥ አንድ አሳሳቢ ዜና፣ አንድ ደግሞ በጎ ዜና አሉ። ከአሳሳቢውን እንነሳ። ይህንን ያህል ግዝፈት ያለው ሰው ያለማቋረጥ ለማከም ብር ያስፈልጋል። ብር፣ በጣም ብዙ ብር። ይሁን እንጂ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች ህክምናውን እንዲጀምሩ የሚደረገው የጤና ስርዓታቸው ሳይቃወስና የከበዱ የህመም ስሜቶችን ሳያዳብሩ በሙሉ ጤንነታቸው ወቅት በመሆኑ ምክንያት የህክምናው ዋጋ ቀስ በቀስ እየወረደ ይሄዳል። ለምን? ለነዚያ ተጓዳኝ በሽታዎች ከመንበርከካቸው በፊት ጤናቸውን የመገንባት ሥራ ስለሚከናወን በከባድ ሁኔታ ታሞ የሚታከም ሰው ቁጥር በእጅጉ ይቀንሳልና። በመሠረቱ በሽታን ከማከም ይልቅ በሽታን የመከላከል ሕክምና ነው የሚሰጠው። የዘንድሮው የኤድስ ጉባኤ መሪ ቃል መተካከልና መብቶች አሁን የሚል ነው። ኮሌራ። የዓለም የጤና ድርጅት አፍሪካና መካከለኛው ምስራቅ ውስጥ እየታዩ ያሉ የኮሌራ ወረርሽኞችን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። ለወረርሽኙ የተጋለጠው ሰው በሺዎች የሚቆጠር እንደሆነም የሊሳ ሽላይን የጄኔቫ ዘገባ ይናገራል። ባለፉት ጥቂት ሳምንታት ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ታንዛኒያ፣ ኢራቅ፣ ባህሬንና ኩዌት ውስጥ ከ10,000 በላይ ቁጥር ያለው ሰው በኮሌራ መያዙና 170 የሚሆን ሰው መሞቱም ተዘግቧል። በተለይ ባለፉ 20 ዓመታት እጅግ የከበዱ የኤልኒኞ የአየር መለዋወጥ ሁኔታዎች በሚያስከትላቸው ከባድ ዝናብና ጎርፍ ምክንያት ኮሌራን ጨምሮ ውሃ ወለድ በሽታዎች እየተስፋፉ በሚታዩባት አፍሪካ ከባድ ስጋት ያለ መሆኑን የደብሊው ኤች ኦ የወረርሽኞች መምሪያ የቡድን መሪ የሆኑት ዶሚኒክ ሌግሮ ተናግረዋል። እንዲህ አይነቱ ሁኔታ በምስራቅ አፍሪካ ሀገሮቹ ታንዛኒያ፣ ዩጋንዳ፣ ሞዛምቢክና ኬንያ የታየው የዛሬ 18 ዓመት በኢትዮጵያ አቆጣጠር በ1990 ዓ.ም አካባቢ እንደነበረ ሌግሮ አስታውሰው፣ ያኔ ለሁለት ዓመታት በዘለቀው ወረርሽኝ 200,000 ሰው መታመሙንና 8,000 ሰው መሞቱን ተናግረዋል። ስለዚህ አሉ ሌግሮ፣ ለዚህ መዘጋጀትና ወረርሽኙን በተቻለ ፍጥነት መቆጣጠር አለብን። ካለፈው ነሐሴ አጋማሽ ወዲህ ባለው ጊዜ ታንዛኒያ ውስጥ 5,000 ሰው ታሞ 74 ሞቷል።
ሳምንታዊውን የጤና ቅንብር ነው የሰማችሁት አድማጮች። ታዲያ ለምሽቱ የያዝነው ጊዜ መጠናቀቁ ነው። ከምሽቱ ሰዓት ላይ ሰፋ ካሉ ዝርዝር ዜናዎችና ልዩ ልዩ ቅንብሮች ጋር እንመለሳለን። በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እንገናኝ። የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ስኬፕሲስ ጋር በዚሁ እንሰናበታለን። መልካም ምሽት። ሶሳ ላይ እንገናኝ።
This program has come to you from the Voice of America, Washington.
Thank you.